ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 7 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ከደርግ ፋሽስታዊ አገዛዝ ጊዜ ጀምሮ እስካሁን ከትግሉ ሜዳ ሳይርቅ በሁሉም መስክ የታገለ አንድ ድርጅት ቢኖር ኢሃፓ ብቻ ነው። በዚህም የተነሳ ልብ ወለድ ወንጀሎችን ሊለጥፉበት ብዙ መጻሕፍት ተጽፈዋል። በቴሌቪዥንና በሬዲዮ የሰዓት ማሟያ የሆኑ ህዝብን ለማወናበድም ተሞክሯል። ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናስቀድማለን። በነሐሴ ወር 2008 ዓ.ም ተመረጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል አቶ ኢያሱ አለማየሁ ከፍኖተ ዲሞክራሲ ጋር ያደረጉትን ቃለ ምልልስ ክፍል 2 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በ2011 የበጀት ዓመት ወደ ውጭ የተላከው የዕቃ መጠን 2010 ከተላከው የ170 ሚሊዮን ዶላር ቅናሽ ማሳየቱን ከንግድ ሚኒስቴር የተገኘው ዜና ይገልጻል። በ2011 ወደ ውጪ ከተላኩ ቃዎች መካከል 74% የሚሆኑት የእርሻ ምርት ውጤት ሲሆኑ ከነዚህ ውስጥ ቡና፣ ጫት፣ የቅባት እህሎችና ጥራጥሬዎች ይገኙበታል። ወደ ውጪ የሚላከውና ከውጭ አገር ወደ ውስጥ የሚገባው ሸቀጥ ባለመመጣጠኑ ምክንያት ባለፈው ዓመት የ14 ሚሊዮን ዶላር የንግድ ጉድለት ተመዝግቧል ተብሏል። በኢትዮጵያ ውስጥ የተፈጠረው የተዛባ የንግድ ሚዛን በአገሪቱ ላይ ከፍተኛ የሆነ የውጭ ምንዛሪ እጥረት ያስከተለ ሲሆን በዚህ ምክንያት የአገሪቱ ዕዳ ለመክፈልም ሆነ እንደ መድኃኒት አይነት ወሳኝ የሆኑ ዕቃዎችን ከውጭ ለማስመጣት አገሪቱ ያላትን አቅም እየተፈታተነው መሆኑ ተገልጿል። ይህንን ክስተትና ሌሎች የኢኮኖሚው ቀውሶችን እንደ ምክንያት በማድረግ አገዛዙ እንደ አየር መንገድ፣ ቴሌ፣ የመብራት ኃይል፣ የባቡር ተቋሞችን እንዲሁም የስኳር አምራች ፋብሪካዎችን በከፊልና በሙሉ ለውጭ ባለሀብቶች ለመሸጥ እያደረገ ያለው እንቅስቃሴ በበርካታ ዜጎች ተቃውሞ የገጠመው መሆኑ ይታወቃል። በተመሳሳይ ዜና ባለፈው የበጀት ዓመት 40 ኪሎ ግራም የሚመዝን ወርቅ በህገወጥ መንገድ ወደ ውጭ ሲወጣ የተያዘ መሆኑን የማዕድንና ነዳጅ ሚኒስቴር ገልጿል። ባለፉት 6 ዓመታት በየዓመቱ በመቶ ሚሊዮን ብር የሚገመት ወርቅ በህገወጥ መንገድ ወደ ውጭ እየወጣ መሆኑ ተነግሯል። በሚኒስቴሩ መስሪያ ቤት በኩል ወርቅን ጨምሮ ከተለያዩ የማዕድን ሀብቶች የተገኘው ጠቅላላ ገቢ ከ2007 ጀምሮ በየዓመቱ ሲያሽቆለቁል እንደነበረም ለማወቅ ተችሏል። በ2007 ከማዕድን ምርቶች የተገኘው ገቢ 309 ሚሊዮን ዶላር የነበረ ሲሆን በ2011 ገቢ የሆነው 49 ሚሊዮን ዶላር ብቻ መሆኑ ተረጋግጧል። በድሬዳዋ የቺኩንጉንያ ወረርሽኝ መስፋፋቱ ተገለጸ። የከተማዋ አስተዳደር የጤና ቢሮ እንዳስታወቀው ቺኩንጉንያ የተባለው በሽታ ምልክት እስካሁን በ3756 ሰዎች ላይ ተስተውሏል። ከዚህ ቀደም በሶማሌ፣ በአፋር፣ በደቡብ ክልሎች ተከስቶ የነበረው ይህ በሽታ ከወባ ጋር ተመሳሳይነት ያለው ሲሆን ኤደስ በተባለ ተባይ አማካኝነት የሚተላለፍ መሆኑ ታውቋል። ከበሽታው ልዩ ምልክቶች መካከል ከፍተኛ የሆነ ትኩሳትና በጉልበት መገጣጠሚያዎች ላይ ከፍተኛ የሆነ ህመም መሰማት ይገኙበታል። በበሽታው ምክንያት እስካሁን የሞተ ሰው ባይኖርም የመከላከያ አገልግሎት እየተሰጠ መሆኑ ተነግሯል። ተባዩን ለመከላከል 179,000 በኬሚካል የተነከሩ የአልጋ አጎበሮች በከተማና በገጠር እንዲሰራጩ መደረጉም ተዘግቧል። ህብረተሰቡ ቀንም ሆነ ማታ በአጉ በሮች ውስጥ ለመተኛትና ተባይ መከላከያ የቆዳ ቅባቶችንም እንዲጠቀም የጤና ባለስልጣኖች አሳስበዋል። እሁድ ነሐሴ 5 ቀን ምሽት ላይ በደቡብ ክልል አማሮ ልዩ ወረዳ ኮምቦልቻ በተባለ የገጠር መንደር ውስጥ በባጃጅ ሲጓዙ በነበሩ ዜጎች ላይ ማንነታቸው ያልታወቀ አሸባሪዎች ተኩስ ከፍተው አንድ ሰው ሲገሉ ሌሎች 5 ሰዎች ማቁሰላቸው ተነግሯል። ጉዳት ከደረሰባቸው መካከል ሁለቱ በጽኑ የቆሰሉ መሆናቸውም ታውቋል። በአካባቢው ባለፈው አመት በተቀሰቀሰ ግጭት የበርካታ ሰዎች ሕይወት መጥፋቱ የሚታወስ ሲሆን እስካሁን የኮምቦልቻውን ጥቃት ማንና ለምን የሚያሳይ መረጃ አልተገኘም። በኢትዮጵያ የካሜሩን ባለሙሉ ስልጣን አምባሳደርና በአፍሪካ ህብረት የካሜሩን ልዩ ተወካይ የነበሩት ጃክ አልፍሬድ አዲስ አበባ ላይ በሚገኘው መኖሪያ ቤታቸው ቦታው መገኘታቸው ተገልጿል። ስለ አምባሳደሩ ሞት ሰኞ ነሐሴ 6 ቀን ማምሻውን ኤምባሲው ለውጭ ጉዳይ መስሪያ ቤት በደብዳቤ ገለጸ ሲሆን ይህን ዜና የአፍሪካ ህብረት ሊቀመንበር ሚስተር ሙሳ ፋሲ በትዊተር አማካኝነት ባስተላለፉት የሐዘን መግለጫ አረጋግጠውታል። ጃክ አልፍሬድ ለረጅም ዓመታት በአምባሳደርነት ማገልገላቸው የተነገረ ሲሆን በምን ምክንያት እንደሞቱ እስካሁን የተሰጠ መግለጫ የለም። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም። ጨቋኝ ገዢዎች ህዝብ ታሪኩን የዘነጋ የመሰላቸው ታሪክ በአዲስና በሐሰት እየበረዙ በሬ ወለደን ሐቅ እያስመሰሉ በመታት ፊንፊኔ የተባለ ከተማ እየመሰረቱ ሳይታክቱ ሲዋሹና ሲቀጥፉ መታዘብ ልማዳችን ሆኗል። ለም ትግራይን አማራ ደረቅ በረሃ አደረጋት። ኤርትራ ቀኝ ግዛት ናት። እኛው ራሳችን ሳንሆን ሚኒሊክ ጡት ቆረጡ። በገጠር ከተማ ማዕከላዊ መንግስትን ግልበጣ ተሞከረ። ከባቡ ወያኔ እንቁላልና ለሀገር አሳቢ እርግብ ተቀፈቀፈ። ያልሰማነው ውሸት የለም። ታሪካችንም ቀን ተሌት በገዢዎችም በባዕዳንም ሲበረዝና ሲከለስ መስማት ማየት እጣ ክፍላችን ሆኗል። ከኢህአፓ ተያይዞ ጭቆናን የታገለውን ትውልድ ዛሬም ለዘረኞች አልመች ያለውን አገር ወዳድ ክፍል በጸያፉ በመዝለፍ ከህዝብ ሊነጥሉና ሊያሽመደምዱ እየጣሩ ናቸው። በቅርቡ በአንድ አስመሳይና የለየለት አድርባይ ባለብዙ ገጽ መጽሐፍ ዘርግተው በመላ ህዝብ ላይ ያቀረሹትን እንደ ምሳሌ መውሰድ ይቻላል። የቀድሞ ስርዓትን አምሮ በታገለው ትውልድ ላይ ዘመቻው ያለው ማጠየቂያ ስውር አይደለም። ኋላ ቀሩን የአጼ ስርዓት በመታገሉ የጭቆናና የፊውዳል ብዝበዛ ስርዓት ደጋፊዎች ተነስተውበት ነበር። አሁንም ሊጨፍሩበት አሰብስፈዋል። የአጼውን አገዛዝ የጣለው የህዝብ አብዮት እንጂ ጥቂት ተማሪዎች አይደሉም፣ አልነበሩምም። መውደቁ ሰየው ነው። ህዝብና ተራማጆች ያሰቡት ውጤት አለመሳካቱ ሙሉ በሙሉ ትግሉና አብዮቱን ስህተት አያደርገውም። በታሪክ ሂደት እይታ የተከተለው አንድ እርከን ወደ ላይ ወደ ጎንም ከተፈለገ እንጂ የኋልዮሽ ጉዞ አልነበረም። የግፍ ስርዓት ደጋፊዎች ትላንትም ዛሬም የሚያላዝኑበት ምክንያት የተመቻቸውን ጸረ ህዝብ አገዛዝ ተንከባክበው ሊያቆዩ ባለመቻላቸው ብቻ ነው። በየካቲት ህዝብ፣ ዘር፣ ሃይማኖት ሳይለይ በጋራ ታግሎ ኢትዮጵያን ሊለውጥ ሊያሻሽል ታገለ እንጂ እንደ ዛሬዎቹ ሸንካላ ዘረኞች ለጎጡ አልታገለም። በወንድም እህቱ ላይ ማልተነሳም። ይህን ኢትዮጵያዊ የሆነ ቅዱስ ትግል አርአያነቱን ሊያደበዝዙ ሊያጠፉ የተነሱት ዘረኛ ጽንፈኞችና የተሸጡላቸው ባንዳዎች ዛሬ የሚያሽጎደጉድ ዘለፋና የሐሰት ታሪክ ግቡ ይህን ዘረኛ ስርዓት ለማሻሻጥና ህዝብ ሁሌም ተከፋፍሎ ሲናቆር እንደነበር አዲስ ታሪክ ለመጻፍ ለማሰራጨት ነው። የአኖሌ ልቦለድ የፊድፊኔ ማንነት ውሃ የማይቋጥር ትረካ። ብዙ ከብት ነበረን ምኒልክ ዘርፎ አደህየን ልፈፋ ሁሉ ለምን እንደሆነ ማንም አይተታውም። መላ ኢትዮጵያ ከኛ ባዮች የሚሆንላቸው ባይሆንም ወሎን ከኛ ብለው ከትግራይ መዋሰናቸውን ለምን እቅድ ተብሎ እንደሆነ የምንስትም አይደለም። በሹሞቹ መሃልም እየመጣ እየሰፋ ያለውን ትርክ ምክንያቱ ድብቅ አይደለም። ያን ጀግና ኢትዮጵያ ብሎ በድፍረት መስዋዕትነትን የተቀበለ ትውልድ ለማጥላላትና ጥላሸት ለመቀባት የሚደረገውንም ጥረት በነቂስም በጅምላም ዘምተንበት ውድቅ የምናደርገው ነው። በኢህአፓ ላይ ለምሳሌ እንቶ ፈንቶን የሚጽፉት አብዛኞቹ ስለ ድርጅቱም ሆነ ትግሉ ምንም የሚያውቁ አይደሉም። በረከት ስምኦን ይህ ነው ዶሴው ባላቸው ተመርተው ሐሰትን ሲጽፉ የነበሩ ቅጥረኞችን ታዝበናል። ከአስከፈ የደርግን ቅጥፈትና ክስ የወያኔን ዘረኛ ትረካ ሐቅ አስመስለው መሰከርን ነበርን አጋለጥን እንቆቅልሹን ፈታን ብለው ሲውገረገሩ የባጁ ናቸው። ውሻ በበላበት ይጮሃል ያልናቸውም አለ ምክንያት አልነበረም። ዘንድሮማ ለዘረኞች ተጎንብሰው ያልሆኑትን ሆን የሚሉ የድርጅቱን ስም ቀሚዎች በገሃድ ተሰልፈው ሊቀመንበር ነበርን ወዘተ የሚል ሐሰታቸውን ሳያፍሩ እንዲረጩ መድረክ ተሰጥቷቸው በከንቱ ሲባዝኑ ይታያሉ። የሁሉም ጸረ ያ ትውልድ ቅንብር መሰረቱና ማጠየቂያው አንድ ነው፣ ኢትዮጵያዊነትን ለመካድ ለማርከስ ብቻ ነው። ያ ትውልድ የታገለው ጎጥ ሃይማኖት ሳይለይ ለኢትዮጵያ ነውና ለገንጣዮችና ጠባቦች ጠላታቸው ነው። ታሪኩን መበረዝና ማጣመም ግዴታቸው ሆኖ መጥቶባቸዋል። ያ ትውልድ ጀግና ነበር፣ ለጠላት እጅ አልሰጠም፣ ቡከንነትን አላስመዘገበም። ከረሻኞቹ ፊት ቆሞ በድፍረት ፋሽስቶች ይወድማሉ እያለ እየጮኸ ግብረ ስየልን ችሎ ምስጢር አላወጣ ብሎ ራሱን ሰዋ እንጂ ገና ጠላት ያዝ ሲያደርገው ሁሉን ዘግዝኮ ብዙዎችን ላደጋ አላጋለጠም። የነ ተስፋዬ ደበሳይን መስዋዕትነት፣ የነ ፋጡማ ማርቆስና ሌሎችንም የጀግና ሞት እንጠቅሳለን። ወያኔ በሰጠን መጻፊያ ጓዶች ያሏቸውን ሲያጋልጡና ድርጅት ያሉትንም በአደባባይ ሲነቅፉ አልሰማንም። ያ ታሪክ ሌላ፣ የዘንድሮ የከሃዲዎችና ቡከኖች ጸያፍ ማንነት ሌላ። ይህን ተገንዝበው ግን ያለፈውን ትውልድ ለማጥቃት ሲጥሩ በትውልዱና በሕዝብ ላይ በጣም አሳፋሪ እና ደረጃው የዘቀጠ ሐሰትን ማሰራጨታቸው አልቀረም። የኢትዮጵያን ሕዝብ ጨካኝ አረመኔ ብለው በማቅረብ የሥርዓቱንና የገዢዎቹን ወንጀል አለሳልሰው ያቀርባሉ። ለኢትዮጵያና ለዓላማ ብለው የተነሱትንና ውድ ሕይወት የገበሩትን ጀግኖችና አርበኞች ወሲብ ነክ ብስጭት ስለነበራቸው በትግል ተሰው እያሉም ነው። ውሸት ከውሸት ተወዳድሮ ከሽሙጫ ማስር ማን ቀድሞ ወድቆ ይንፋቀቃልወንና ቆም ነገሩ ያንዱን ቅጥፈት ሌላኛው አልፎት ለመሄድ መድራችንን የቅጥፈት መናሃሪያ አድርገዋል። ብዙውን ህዝብ ቀይሽብር መቼና ለምን በማን ላይ እንደታወጀና ያን ያህል ኢሰባዊ ግፍ እንደፈጸመ እያወቁ እያለ ዘመናዊ ተች ነኝ ብሎ የመጣ አንዱ ለምሳሌ ቀይሽብር የመጣው በመንግስቱ ላይ የግድያ ሙከራ ስለተደረገና ፍቅሬ መርዕት የተባለም የመይሶን መሪ ስለተገደለ ነው ብሎ ለመዋሸት ለመቀባጠር ሞክሯል። በነበረው ቅራኔና ግጭት ከዚያ ሰው ቢገደል የዚሁ ሂደትና ቅራኔ አካል እንጂ የሰልፍን መለያየት ተቋም እንጂ ሌላም ተደርጎ ሊወሰድ ባልተገባው ነበር። ኢሃፓ ጥይት የተኮሰው ስንትና ስንት አባሎቹና ደጋፊዎቹ ተገድለው ጦርነቱም ከታወጀበት በኋላ መሆኑ ስለማያመቻቸው የነበረውን ሀቅ መካድ ወይም ጭራሹኑ መርሳት ማስረሳት ስምሪታቸው ሆኖ ይገኛል። ለሚዋሹት በዚህ ምላሽ ለመስጠት ባንነሳም ሰማዕትን ከመዘከር አንጻር ልናልፋቸው የማንችላቸውን በሬ ወለደ ተረካዎች ግን መተቸት እንገደዳለን። ፊንፊኔ የኢትዮጵያውያን ሳይሆን የኦሮሞ ብቻ ነበር። ኦሮሞ ተፈናቅሎና በመቶ ሺዎች ተጨፍጭፎ ነው ከተማው የተመሰረተው። ሰሜን ሸዋ ሁሉ ኬንያ ወዘተ ህዝብ ራሱ ምላሽ ሰጥቷቸዋል። በኃይል ፍላጎታቸው ሊያሰፍሉ ህዝባችንን ሲገድሉ እያየነውና ለዚህ ተገቢው ምላሽ እንደሆነ ተቆማናል። የኢትዮጵያ ህዝብ ጨካኝና ረመኔ ነበር ተረካ ዋና ለማው የሽረኞቹን ጨካኝና ረመኔነት ለኢትዮጵያ ህዝብ ቅርስ አድርጎ ለማላከክ መሆኑን ማጋለጥ ግን ተገቢ ነው። ውሸታም ውሸቱን ለማስተራጨት እናቱን ሳይቀር ሰድቦ ያቀርባል እንደተባለው ሹሞቹን ለመደገፍ ሲፍጨረጨሩና ህዝብን አረመኔ ብሎ መዝለፉ ብቻ ሳይሆን አገራችንን አባት ልጁን የሚደፍርበት አገርም ብለው እስከማቅረብ ደርሰዋል። ከዚህ የበለጠ የዘቀጠ ውሸትና ክህደት ምን አለ? እንደማንኛውም አገር በኢትዮጵያም የሚከሰትን ወንጀልና ጥፋት ሊኖር ሲችል ግን አኩሪው የኢትዮጵያ ታሪክ አባት ልጁን የሚደፍርበት አገር ተብሎ በጅምላ ክስ የሚቀርብ ነው። ይህ የዘቀጠ ግለሰብና የሹሞቹ ታሪክ አቅራቢ በመከተልም የደርግን አውሬነትና ጭካኔ ከታገሉ ጀግኖች ድርጊት ጋር ለማመሳሰል ኢሃፓ የፈጸመው ግድያ የሰው አንገት ቆርጦ ጆልያስ ከመክተት ይለዋል ያው ነበር ሲል ዘላብዷል። ህዝብ የደርግን ግፍና አውሬነት በተመለከተ ማንንም ነጋሪ አይፈልግም። የኢሃፓ የመከላከል ጥረት ደግሞ ምን ያህልና በማን ላይም እርምጃ እንደተወሰደ ምስጢር አይደለም። ሚሊዮኖችን የፈጀ ፋሽስት አገዛዝን ግፍ እንዴትስ ከተከላካይ ህዝብ እርምጃ ጋር ያወዳድራል? አልፎም ግን ይህ ድርጅት የግለሰብ አንገት ቆርጦ ጆንያ ከተተ ከሚሉት ልቦለድ በደርግ ተጀምሮ በወያኔ ቅብብሎች ለዛሬ የደረሰ ነው። ኢሃፓ ከድተው ብዙ መከራንና ጥፋት ባደረሱበት አንጃዎች ላይ ማድረግ የሚገባውን አላደረገም እንጂ በጅምላ በቀል የሚከሰስ አይደለም። ዛሬ በድርጅቱ ላይ የሐሰት ዘማቾች የሆኑት ሁሉ ድርጅቱ ባጭር ሊያስቀራቸው ሲችል ለቋቸው እንጂ የሚሉትን ቢያደርግማ ኖሮ ለወሬ ነጋሪም አንድም ባልተረፈ ነበር። ግን ህግና ድንጋጌ ያለው ድርጅት እንደመሆኑ መጠን ህጉን ማስከበር ደግሞ ግዴታው መሆኑን ማንም ሊክድ አይችልም። ጠላት ጋር ግብግብ ገጥሞ ባለበት አይ እገሌን እንኳ ይወደዋል ብሎ እርምጃ ከመውሰድ እንዲታቀብ መጠበቅ ጅልነት ነው። እገሌን ኢሃፓ ገደለብን ለሚሉ ከ500,000 ያላነሱ የኛን እገሌዎች ስም ዝርዝር ልናቀርብላቸው እንችላለን። ተወሰደ የተባለው እርምጃ በሚሉት መልክስ ቢወሰድ ይህ ከደርግ አውሬነት ጋር በሚዛን ተቀምጦ ይወገዛል? የጸሐፊው ዋና ተግባር የሹሞቹንና ጽንፈኞቹን ግፍና ረመኔነት ለማቅለል በመሆኑ የኢትዮጵያ ህዝብ በዚህም በዚያም ቢሆን ጨካኝ አውሬ ነው በሚል ታሪክ ፈጥሮ ግፋቸውን ለማለሳለስና ምን ያርጉ ኢትዮጵያዊ አይደሉም ለማስተኛት ነው። ይህ የሹሞቹና የወያኔ የብዕር ኩሊ ቀጥሎም ያ ትውልድ እኮ ቤተክርስቲያኑን ሁሉ ትምህርት ቤት እናድርግ ያለ ነው አገሩን የማያቅ ነው ሲልም ተችቷል። ትውልዱን ኮሙኒስት ብለን በጌቶቻችን ዘንድ እናስጠላው የወያኔ ዋና መርህ ሆኖ የቆየ ነው። ለዚህም ነው ሹሙ ማንም ሳይወስን ገና ከመምጣቱ የኛ ድጋፍና አቋም ለካፒታሊዝም ነው ሲል ይከባጠረው። ያ ተውልድ ጸረ ሃይማኖትና ጸረ ቤተክርስቲያን እንዳልነበረና ከራሱ ከወያኔ ቱልቱላውጭ ማንም ቤተክርስቲያንን ወደ ትምህርት ቤት እንቀይር ሲል እንዳልተደመጠ ታሪክ ይመሰክራል። ይህ ደጀን ተራራ ያህል ውሸት የተፈተለው ለምን ምክንያት እንደሆነ ማንም አያጣውም። ያ ተውልድ ሁሉን ሁኔታ ጠርጥሮ ተገነዘበ ማለት ባይቻልም አንቦና ጊዜ ፈጅቶ ታሪኩን ንግዳጁን አውቆ የሀገሩን ጀግኖች የለጥ ኃይሎች አድንቆ ከደጃዝማች ታከለ ወልደ ሐዋርያት እስከ መንግስቱና ገርማ ሜንዋይ ወዘተ ኢትዮጵያን ከኋላ ቀርነት አላቆ ታላቅ አገር ለማድረግ አውና ይሁነኝ ብሎ የተነሳ እንጂ በመቆበት እየተጣደ ለጠላትና ለባድ እየሰገደ ታሪኩን ያገደፈ ትውልድ አልነበረም። ያባም ሃይማኖት የግል አገር ይጋራ እኩልነት ይረጋገጥ ፖለቲካና ሃይማኖት አይደባለቁ የእምነት ነጻነት ይከበር ብሎ ታገለ እንጂ ባለው አቅም ዋልድባንም ሆነ ማህበረሰላሴን ሲያግዝ የእስልምና ሃይማኖት ተከታዮችን መብት ለማስጠበቅ ሲጥርታየ እንጂ የቀባጣሪ እንደጻፈው በሃይማኖት ተቋሞች አሉታዊ እርምጃ ሊወስድ ሲጥር መቼምና ከቶም አልታየም። ታዲያ የትውልድን ባሰት የመወንጀል አባዜ ምን ይባላል? ግፈኛና ዘረኛን አገዛዝ ለመደገፍ ህዝብን ማደናገርና ታሪክን መበረዝ ጀግና ትውልድን መዝለፍ ወንጀል ነው። ጸረ ህዝብ አሰኝቶ መዘዝንም ያመጣል። አደናጋሪዎችን በተመለከተ ተገቢውን ምላሽ ወደፊትም የምንሰጥ ቢሆንም የሚከተሉትን ጫና ሰጥተን ማቅረብ እንፈልጋለን። የኢትዮጵያ ህዝብ ታሪክ እንደ ማንኛውም ህዝብ ታሪክ በጦርነትና ግጭትም የሚገለጽ ቢሆንም የአረመኔዎችና የልጅ ደፋሪዎች ታሪክ አይደለም። የኢትዮጵያን አኩሪ ታሪክና ወግ ለፖለቲካ ፍጆታና ለዘረኞች ድጋፍ ለመስጠት በሚል አጣሞ ማቅረብ ጸረ ኢትዮጵያነትና አደናጋሪነት ነው። ለመሰረታዊ ለውጥ የታገለውን ትውልድ አላቀሙ ተጋፈጠ ማለትና አስጨረሰ ብሎ መወንጀል ዛሬም ሹሞቹ ስልጣን ይዘዋል ታጥቀዋልና አትንኳቸው ማለት ነው። የያፓ ያልነበሩ መፈክሮችን ፈጥሮ ነበሩ ማለት ቅጥፈት ነው። ለትርኪ ምርኪ ግለሰቦች ሆኑ መሰለቻቸው ባንድ በኩል የትንኛ ህል እንኳ በድርጅቱና በትግሉ አሻራ ሳይኖራችሁ የነበራችሁ አታስመስሉ ስንል በሌላ በኩል ደግሞ ለዘረኞች ኢትዮጵያዊነትን ተንከባክበው የሚጠብቁ ሚሊዮኖች ገናሉ እንላቸዋለን። ለሀቅና ለኢትዮጵያ ዘብ እንቆም። ታሪክ በራጆች ይወገዙ ይወገዱ። ኢትዮጵያዊነት አለ ጥርጥር ያቸንፋል። ሶመታይ ሾካኩ እንደምን አላችሁ መቸማት ተፉ አንዴ ስር ሰዳችሁ ጊዜው የስራንጂ አይደለም ይሆሬን ሾካኩይ ታሬሙ አትሁኑ ግሬ አገኛ ለመምሰል አፍን ማሞት ምንም ቦታ የለውም በቁርጠኛው ለውት ምንም ቦታ የለውም በቁርጠኛው ለውት አላንዳንድ ሾካካ ከሃዲ ይሁዳ ለቤት ለነገር ወዳጅ የሚገዳ ሾካካ ከሃዲ ሾካካ ወሬኛ ከትባልን ሾነው መለኛ ከምር ከትባልን ሾነው መለኛ ሶመታይ ሾካኩ እንደምን አላችሁ መቼም አትጠፉ አንዴ ስር ሰዳችሁ የስራንጂ አይደለም ይሆሬ ካፎይ ታሬሙ አትሁኑ ግሬ አከኛ ለመንበር አፍን ማሞት ምንም ቦታ የለውም በቁርጠኛው ለውት ምንም ቦታ የለውም በቁርጠኛው ለውት ሶመታይ ሾካኩ እንደምን አላችሁ አድማጮቻችን በማስከተል የምናቀርበው አቶ ኢያሱ አለማየሁ ከፍኖተ ዴሞክራሲ ጋር ያደረጉት ቃለ ምልልስ እየተላለፈው በነሐሴ ወር 2008 ዓመተ ምህረት ነበር። ያሱ እንግዲህ እስካሁን ድረስ ትግሉን አስመልክቶ ያገራችንን ተጨባጭ ሁኔታ እስካሁን ትግሉ የደረሰበትን ደረጃ የኃይል አስተላለፉን ወያኔን አገዛዝ ለማስወገድ ምን ማድረግ እንዳለብንና ተቃዋሚዎች ህብረት ሊፈጥሩበትን ሁኔታ ዘርዝረውልናል። አሁን ወደ ድርጅቱ ወደ ኢህአፓ እንመለስና ኢህአፓ በአሁኑ ሰዓት በምን አይነት ሁኔታ ላይ ይገኛል? ምንስ እያደረገ ነው? ይህን ለአድማጮች ቢገልጽልን።
ኢህአፓ ምን ሁኔታ ላይ ይገኛል የሚለውን ለማወቅ ምን ሁኔታ ውስጥ ገብቶ ነበረ? ምን ደርሶበት ነበረ? ምን ጥቃት ደርሶበት ነበር? እንዴት ሆኖ ነበር የሚለው መጠየቅ ያስፈልጋል። እንግዲህ ኢህአፓ ሁለት እንደመለሰለን ከታሪክ ስናየው ሁለት አይነት ጥቃቶች ይደርስበታል። አንደኛ ከውጭ ኩለሳ ከውስጥ ነው። ከውጭ ማለት ያው እንግዲህ ያለው አገዛዝ ያው በጠላትነት ለሚባረክ ደርግም ሆነ ወያኔ ያጠቃዋል። ሲያጠቃውም የቆየበት ሁኔታ ነው። ሌላ ደግሞ የኢትዮጵያ ጠላቶች ደግሞ በመሞላ የኢህአፓ ጠላቶች ሆነው ቆይተዋል። አሁን ኢትዮጵያን የሚጠሩና ኢትዮጵያን ማጥቃት የሚፈልጉ በምንም አይነት የኢህአፓ ደግሞ በኢትዮጵያ የበላይነትን እንዲያገኝ ከህዝብ ጋር ሆኖ አዲስ ስርዓት ኢትዮጵያዊ ስርዓት እንዲገነባ አይፈልጉም። ምክንያቱም ያ ማለት ጠንካራ ኢትዮጵያን ስመጣ ነው። ህዝቧ የተባበረባት አንድ የሆነባት ጠንካራ ኢትዮጵያ ከመጣች በአካባቢ ያሉ ብዙ ይሰጋሉ። ለኛ ያሰጋናል የሚሉ መስጋት የለባቸው ግን ምርፍራቻቸው አለ። በአፍሪካ ደረጃ ደግሞ ፈረንጆቹ ደግሞ ባዳኖቹ ደግሞ ሊፈጽሙ የሚፈልጉትን ወንጀል ሁሉ ጠንካራ ኢትዮጵያ በአፍሪካ ህብረትምና በሌሎችም አማካኝነት ትቃወመናለች። ያላት ምሳሌነት ነፃነት ሀገር በመሆኗ ባላት ሚናና ቦታ ትጎዳናለች። ስለዚህ ኢትዮጵያ መድቀቅ አለባት፣ መዳከም አለባት፣ ኢትዮጵያ በእኛ ስር መውደቅ አለባት የሚሉት ሁሉ ጠላቶች እንግዲህ ኢህአፓ ወርሷል። ኢህአፓ ጠላቶች ናቸው ሆኖ የቆዩት እና በትግል ሂደታችን እነዚህ ሁሉ ነው ያስቸገሩ። ከዛ እንግዲህ ተገንጦ እነ ሻቢያ መሰል ተገንጣዎች ደግሞ ያው ከነወያኔ ጋር ያብረው ኢህአፓን መምታት በኢትዮጵያ ትምክተኛ አማራ ወዘተ በሚል ኢትዮጵያ ያፓን መምታት ስራቸው አድርገው እንግዲህ ብዙ ጉዳት ያደረሰብን ነው። እነዚህ ፋሽስቶች ዛሬ በአዲስ አበባ በነጻ የሚነሸነፉት የደርግ ፋሽስቶች፣ ነፍሰ ገዳዮች፣ ሆዳሞች ከሆዳቸው አድርቆ ከንብርታቸው አድርቆ ማየት ያቃታቸው ኢትዮጵያን ለዚህ ሁሉ አደጋ ያጋለጡት ፋሽስቶች ደግሞ ስልጣናቸው ለመጠበቅ ኢህአፓን ማስፋት አለበት ብለው ያው የቀሽብሩ ፋሽስታዊ ድርጊት የፈጸሙብንና እስከመጨረሻው ይወድቁ ስትሉ ድረስም የተዋጉን ናቸው። እነዚህም ጠላቶች ናቸው፣ ጉዳት አደረሰውብናል። አንድ ትውልድ መትረዋል፣ ጨርሰዋል። አሁን አንደኛው ፋሽስት ከወያኔ ጎን ተለጥፎ 800 ሰው አልገደለም እያለ መጽሐፍ ጽፎ እንዲያላዝንብን እንዲያደረጉ ያሉት አለ ምክንያት አለ። ወያኔ በተቻለው ከአሲምባ ጀምሮ ከሻቢያ ተባብሮ ወቅቶናል። ከዛም በመጨረሻ እንዲሁ ከሻቢያና ከሱዳን ተባብሮ በቋራና በጎንደርና በጎጃም ለኛ ወጥቶ ፍሬታ ላይ ነው ተረማምዶ አዲስ አበባ ለስልጣን የሮጠው። ይሄ ከባድ ጉዳት ነው የደረሰብኝ ባለን አቋም አቋማችንን ቀይሩና እንዲ በሉልን እንዲ አርጉልንና ግማሽ አንድ ሶስተኛ ኢትዮጵያ ግዛት የሶማሌ ነው ብላችሁ ፈርሙልንና የአባይ ድልድይን አፍርሱልንና እንዲናርግላችኋለን ያሉን አልተቀበልን። ስላልተቀበልን ዋጋ ከፍለናል። የከፈለው የኢትዮጵያ ዋጋ ነው። አሁን ዛሬ አንስቶ ወያኔ ለሱዳን የሰጠው መሬት ሱዳን ለመያዝ በመከረበት ጊዜ የጎንደርና ጎጃምን ህዝብ ጠርተን ብዙ ታጣቂ መጥቶ በጉልበት ይግድ እንደራደረ ነው። ታጋይ ድርጅት ነን እንጂ መንግስትም አልነበረ። እና ሱዳን መሬቱ ሽንፎንዝ ድረስ መሆኑን ከገዳሪ ባለስልጣን ከመጡት ጋር እሱን አሳምነን ያንን መሬት አስከብረን ቆየነው ነው። አሁን እንትና አስቶ መለዘራ የሰጣቸው ስለዚህ አቋሄ ሱዳን እንዲወደን አላረገም። እና እነሱ ማነው ነመለስ ጥሩ ሰዎች ናቸው እና ኢህአፓ ግን መጥፎዎች ናቸው ሲሉም የቆየነው ያው በኋላ ወገኑም ምንም ለሆነ አላሉም። እስካሁንም የኛ ሰዎች ስደተኞች እያሰቃዩ ያሉት ሱዳን መሬት ላይ ይሄን በዚህ የተነሳ ነው። እና እነዚህ ጥቃቶች በየጊዜው አዳስ ነውላል። ከውስጣችን ደግሞ በልዩ ልዩ ምክንያት ወጥተዋል አንጃዎች የምንላቸው እኛ አንጃዎች ተገንጥለው ለራሳቸው ቡድን የሚሆኑት ማለት ነው። የመጀመሪያዎቹ አንጃዎች ብርሃነ መስቀል ረዳና ጌታቸው ማሩ የሚባሉ እነሱ ሚናቸው ምንድነው የነበረው አቋማቸው እንደነበረው እንትን ማድረግ አለብን ከደርግ ጋር መስማማትና አብሮ መስራት አለብን አሉ። ይሄ አብዛኛው አባላት ስላልተቀበሉት ተቀባይነት ሲያጣ ወደ ሌላ እንግዲህ ወደ አሉታዊ ስራ ተሰማርተው ያው በስራቸው እንግዲህ የራሳቸው እንትን ያገኙበት መጨረሻ ያገኙበት ነው። ሁለተኛ እንደዚሁ ከውስጣችን ብተና መጣብን ነው። ይሄ ሲጎዱን የነበሩ ክፍሎች ተሰባስበው ከዛ በኋላ እኛ ዝርዝራቸውን በሞላ አውቀናል እና ወደፊት እናጋለጠውም ነገር ይሆናል። አሁንም በሌላ ኃይል የውጭ ኃይል ፍላጎት ሰራዊታችን እንዲበተን ያደረጉበት ዛሬ ለወያኔ አገልጋይ ሆነው የአማራውን ህዝብ እንዲገድሉት ራሳቸውን ሂደን በአዴን የሚሉት ማፈሪያዎች ወደ ወያኔ ሲሸሹበት ሌላው የተበተነበት ተበትኖ ሱዳን የገባበት ግማሽ ወደ ደርግ የሄደበት ሁኔታ ይሄ ተፈጥሮ ጉዳት ደረሰበት። እንደገና ከዛ እንደገና አገግመን እንደገና ሰራዊታችንን አንቀሳቅሰን ወደ አርባጮ ቋራ መተከል ጎጃም ሁሉ ተስፋፍተን በጣና ወረዳ አካባቢ ሁሉ እንቅስቃሴ አድርገን እንደገና ራሳችንን ባቆምንበት ሁኔታ እንግዲህ ሻቢያና ወያኔና ሱዳን ያው ከወረራ አካሄደውብን ለስልጣን በቅጥበቁ እኛ የሚያዟቸውን ጓዶች ገደሉ። ከዛ ለስር ቀረቧቸው ናቸው። አሁንም አባል ያሏቸውን ደግሞ እስከዛሬ ገብዛቸው ናቸው ተው ነው ያሉት። አንድ የኢህአፓ አባል በወያኔ ተይዞ በኢህአፓ ነበር ብሎ ይህን ወንጀል ፈጽማል ብሎ ፍርድ የቀረበ የለም። አንድ የደርጎች ይቀርባሉ፣ ሌሎች ይቀርባሉ። ለወያኔ ፈደገ እንድልም ቢሆን የኛ ግን መጥፋት ነው እና እነሱም ጉዳት አድርሰውብን ከዛ ደግሞ ደህና እሱንም ሁሉ አገግመን ከሱ ብለን እንደገና እየሰራን በኢያግን በኩል አድርገን እንደገና ወያኔ ለተፈክል ሱዳን ጋር በሚጋጩበት ጊዜ ያንን ተጠቅመን ጀምረን ታግለን እንደገና የመጠናከርና እንትን የማለት ሁኔታ ሲፈጠር ደግሞ እንደገና ከወያኔ ጋር አብረን ካልሰራን ፈርመን ወያኔ ጋር ካልገባን የሚሉ ደግሞ ተነሱና እነሱ ደግሞ ያው እንግዲህ የተበተኑበት ማለት ኢህአፓን ለመጉዳት ብዙ የተንቀሳቀሱበት ሁኔታ ስማችንን ሁሉ እስከ ማስረቅ የደረሱበት ሁኔታ ተከሰተ። ከዛ እንደገና እንግዲህ እኛ በፊትም ጥንቃቄ ወስደን ነበረ በህቡዕ ድርጅታችንን በሚመለከት የማንም መስክ ሳይሆን በጥንቃቄና በሚስጥር በስከፍት ያሚስጥር በተለየ ከድሮ በተለየ አደረጃጀት የያዝነው ነገር ስለሆነ ያው አገር ቤት ያለውን እንቅስቃሴያችንን በማንም በሚለው ሳይሆን ሳንቻኮል አቅማችንን እያየን ጉዳት እንዳይደርስብን እየተጠነቀቅን እንግዲህ ድርጅታችንን በህቡ በህቡ ዘንድ ለመስከን ሰፊንግ ስካቴ ስናረጋግጠናል። አሁንም ያረጋግን ነው። ውጤቱ ደግሞ ታይቷልም እየታየም ነው ይመስለኛል። እንትን ለማለት ብዙዎች ለምን እንዲያረጉ ነው እንዲያረጉ ይላሉ። እኛ ደግሞ ወቅታዊ ካልሆነ ህዝብ የሚፈልገው ነገር ካልመጣ ያንን ማስተርን ደግሞ እንደገና ሌላ ጥቃት ያመጣብናል። ኃይላችንን ያዳክምብን ይችላል። ወያኔ ባህር ስለምትከታተለን በራሷ በደህንነት ተቋም ወያኔ የሀፋ መምሪያም ይላል። ይሄ ሀፋን ብቻ የሚከታተል እኛን ሰርጎ ለመግባት ብዙ ሰው ይልኩልናል። እና ብዙ ጥንቃቄ እያደረግን እየታገለ ነው። ከበፊቱ በተሻለ ሁናቴ ላይ አለን። አሁንም እንለው ለአባሎቻችን እና ለደጋፊዎቻችን በጥንቃቄና በህቡ ተደራጁ፣ በህቡ ስሩ ነው የምንለው። ግን መሳተፍ ህዝብ ውስጥ መስራት ያስፈልጋል። አሁን የሁናቴ ለውጦች የሥራው ውጤቶች እየታዩ ስለሆነ በተፈር ብሎ ሥራ መስራት፣ ህዝብን ማነሳሳት፣ ማነቃቃት፣ ከህዝብ ጎን መቆም ያስፈልጋል። እንግዲህ በሚል እንሰራለን። ግን ጠላቶቻችን ቀደም እንዳልኩት የኢትዮጵያ ጠላቶቻችን ናቸው። እነሱ ደግሞ ጥቂት አይደሉም። ከሃዲና ሆዳሙ ብዙ ነው። ለወያኔ ያደረው ለወያኔ ለማደር የሚፈልገው ቀቢጠ ተስፋ ያዘው ኢትዮጵያዊነትን የካደው ይሄ ሁሉ እኛ ላይ ተጽዕኖ ያደርጋል። ማለት አሉታዊ ተጽዕኖ ያደርጋል፣ ውድቀታችንን ይፈልጋል፣ ጥቃት ያደርሳል። እና ይሄንን እየተቋቋመን ነው። እና በምንፈልገው ከፍተኛ በፊት በታየው ደረጃ ባንሆንም እኛ ግን ህልውናችን አለ፣ እንቀሳቀሳለን። ወያኔንም እንጎዳለን። ያውቃል ወያኔ ስማችንን በፍጹም የሚጠቅስ አይደለም። ምክንያቱም ስጠቅሳቸው ይታወቃሉ፣ ህዝብ እንትን ይላቸዋል ስለሚል እኛ ባደረግነው ሌላ ይከሳል እንጂ ስማችንን የሚያነሳበት ሁናቴና ምክንያት የለም። ባዕዳንም ደግሞ አሁንም አክራሪ ብሄርተኞች ናቸው ነው ቢሉን በኢትዮጵያ ጉዳይ ላይ ይህን ደግሞ እስካለወጥን ድረስ እንግዲህ እነሱ ቢሆን በቀናና ትልሚያውን አደሉ እና ድሪሳቱ በመሆን ያሳላ ነው የምንለው። በጣም በጥሩ ሁኔታ ላይ ያለን፣ በተሻለ እና በጥሩ ሁኔታ ላይ በምንፈልገው ሁኔታ ላይ የለን። አሁንም በርካታ ሴቶች ከመላ ኢትዮጵያ የመጡ ዜጎች በስፋት እንዲደባለቁና የሀብታዊነትን ድምቀት እንዲሰጡን እንፈልጋለን። እዛ ደረጃ ላይ አይደለም። ያው ጥሪ እናደርጋለን። የሚያስፈራ ነገር የለም። አባ የገባ ሚኒስተር የሚወጣበት ምንም ምክንያት የለም። እና ተማምኖ አብሮ መደራጀትን ያስፈልጋል ብለን እንግዲህ ያው ጥሪያችንን በዚህም አድርገን እንጠራለን። በሌላም በአመቺ መንገድ ደግሞ ያው ጥሪ ስናደርግ የቆየ ነው። ይሄ እኛን እንዲህ ብለው እንዲያስከተው እንዲህ ብለው ናት አብዛኞቹ የከሰሙ ናቸው። እነሱ ላይ ጊዜ ማጣትም አልፈልግም። አይደርሱም። እንደማይደርሱም ያስታውቃል። ከመጀመሪያው ወያኔም ቢፈልጉትም ብዙዎቹን አልጠራቸውም። ኑሩ አላለም፣ አላቀፈም። እዛው አንቀሮ ነው የጠፋቸው። አሁንም ይፍጠረጠራሩ ወያኔ ፊት ሰጥቶ እንዲጠራቸው ከጠራቸውም ጸረ ሕዝብ ይሆናሉ። ህዝቡ ይታዘባቸዋል፣ ወጉድ ይላቸዋል እንጂ የሚያቅፋቸው አይደሉም። እና ድርጅታችን አሁንም የኢትዮጵያ ሰንደቅ ይዞ ኢትዮጵያዊነትን ይዞ እየታገለ ነው። እኛም እስከ መጨረሻው እንግዲህ እንታገላለን።
በጣም አመሰግናለሁ ጓድያሱ። ተከታዩ ጥያቄ እንደሚታወቀው በኢትዮጵያ ውስጥ በመጽሐፍት ደረጃ በልብወለድ የሚሆን በትክክለኛ የሚሆን በሐሰት የአባ ጠላቶች ቤቶቻቸውን ለማስደሰትም ቢሉ ከምንም የበለጠ የተጻፈው የአባ ታሪክ ነው እና የአባን ታሪክ የሚጽፉት ደግሞ ደርቢ ተፋዎች ራሳቸው ወያኔዎችና በመጨረሻ ከድርጅቱ ከራሱ ከተው የወጡ ከሃዲዎችም መጽሐፍቶቹ ተሰራጭተዋል። የመስራች አባላት አንዱ እንደመሆኑ ጸሐፊዎቹ እርሱን ተገናኝተውት ያውቃሉ? ጥያቄ ጠይቀውት ያውቃሉ ወይ? የድርጅቱን ታሪክ እንዲያስረዷቸው፣ እንዴት እንደተመሰረተ እንዲነግሯቸው፣ በበረሃም በአመሰራረቱም በከተማም ውስጥ በነበሩበት ሁኔታ ማለት ነው። ለምንድን ነው የድርጅቱ ታሪክ በብዛት የሚጻፈውና እንዲጻፍስ የሚደረግበት ምክንያት ማን ነው የሚያጽፈው?
እንግዲህ እሱ አሁን ሰፊ እንትን ነው። አንደኛ መጽሐፍ ምናልባት ለአፓ መጽሐፍ ብሎ ተብሎ ሲወጣ የኛም የድሮ ጓደኞች ሌላውም ሰው ለማወቅ ብሎ ይገዛቸዋል እና ደግ የገንዘብ ምንጭም ነው። እኔ ልቦለዳቸውን ሲጽፉ አብዛኞቹ ስለዚህ ቢቱ የጠየቁኝ ማንም የጠየቀኛል። አሁን አንዳንድ መጽሐፍ በአዲስ አበባ ቅርቡ የሚሸጠው ላይ እኛ አውሮፕላን ይዘን ወደ ካርቱም ስንሄድ ከእናቴ ጋር እዛ ውስጥ ነበር ይላል። ጣቢ ሊሆን የሚፈቅድለት አይመስለኝም ያለን እዛ ቦታ ለመገኘት። ከዛ መኪና ሲነዳ ግጭት ደርሶበት አዲስ አበባ ይለኛል። ይሄ ያልሆነ ነገር ማት ማት እነዚህ ፈጠራ ያደርጋሉ ይዋሻሉ። ግን ዋናው ሚናው ምንድን ነው? መጽሐፍ በአመት አራት አምስት መጽሐፍ በወያኔ ግፊት የሚጻፏል። ለምሳሌ ኢሃተ ብለው አንድ ሁለት ተብሎ ስለሰራዊት የተጻፈው የበረከት ውጤት በረከት ግፊት በረከትን በሚወድ ሰው ሞቷል። የማይረባ ጊዜ ለሌለው አጭር ለሆነ ህይወቱ ነው የሚወደድ የተቀበለ ብሎ የሆነ ያልሆነ ነገር ቀበጣጥሮ የጻፈበት ናቸው። አንዱ ደግሞ አሲምባ ምናምን ብሎ የጻፈው እሱም አልጻፈውም ሌላ ሰው የጻፈው እንደምንሰማው እዛው ማለት ማለት ይሸጣል። ስለኛ አለ በግለሰብ ደረጃ ስለ ራሱ ርሱ ሁሉ ራሱ የውሸት ርስ ነው። የሚያዲያ ተነሳው አንደኛው አለ በህይወት ስለሌለች ሱማል ለማቆሰሽ የሚሞከር ይሄራ አይደል መሰረታው ላይ መስራች ነን የሚሉትም ራሳቸው የሚጽፉት ታሪክ በጣም አስጊ ሱም አሳፋሪ የሆነ መጣ። በተለይ አንዱ የድርጅት ሚስጥር የሆኑትን ስሞች ሁሉ እያወጣ አሁን እንደ አዲስ አድርጎ ሙሉ ስማቸውን እየጻፈ የሚያጋልጥበት ነው። ወያኔ የማታውቃቸውን ሰዎች የአመራር አባል ያልሆኑትን ሁሉ አመራር አባል ነበሩ ያን ጊዜ ብሎ ወያኔ በምን መረጃ የማታውቃቸው ሰው አሁን አዲስ አበባ የሚኖሩትን ሰዎች ሁሉ እያጋለጠ ያለበት ነው። ይሄ ምንድን ነው የጻፈው መጽሐፍ? የጻፈው መጽሐፍ ቅድም እንዳልከው ደርግ የደርግ አለቃ የነበረው አራሬ ፈረጠጠው የሱ ምክትል የነበረው ሌላ ደግሞ ምንም ትምህርት መቅሰም ያልቻለ ወራዳ የሆነ ሰው ምክትል ደግሞ ምንድን ነኝ ኮሎኔል ነኝ የሚለው አሁን ደግሞ ቅዱ ከነ ስብሐት ነጋ ጋር ትግራይ ሁሉ ሄዶ ሀይ ሀይ ሲል የነበረው የቆየው ሰው እንደነሱ አይነት የውሸት እኛ ለምሳሌ ይሄ ኮሎኔሉ ትግሬ ተወላጅ ነኝ የሚለው መቼ ለወያኔ እንዳደረ እናውቃለን። ደርግ ውስጥ ሆኖ ለወያኔ እንዳደረ ምናውቀው ነገር ነው። እና እነዚህ ሁሉ ታሪክ አዘውት አንድ እንደተባለው አንዳንዱ የራሱን እንትን ለማደስ ወንጀል አልሰራ ነው ምናምን ነው። ምክንያቱም አሁን በሞላ በዓለም ፍርድ ቤት ለምሳሌ መንግስቱ ኃይለማርያም እንዲከሰስ እንቅስቃሴ ተጀምሮ ጠበቆችን ያያዘ በደም ተጀምሯል። እና ሙጋቤን ደግሞ በፊት ከአሜሪካ ጋር ባደረጉ ስምምነት ቢቀበለውም ይሄን ስምምነት ማፍረስ አለበት ተብሎ ሙጋቤን እንግዲህ የተጠየቀ እንደሆነ ይታወቃል። ሌሎቹም እንዲሁ እናቀርባቸው አይደለም። አሜሪካ ጋር ወንጀል የሰሩት የተፈለጉ በነገስ የተፈለጉ እየተከሰሱ እየተያዙ ናቸው። መረጃውን እየሰበሰበ አንለቃቸውም ለይሰጥ ነው። ስለዚህ ያፋን መስፋት ይችላል። ስለዚህ ታሪካቸው ለመሸፈን ለመሸፋፈን መጽሐፍ ጻፍ ብለው ብቅ የሚሉበት ሁኔታ ነው ያለው። እና በርካታ ናቸው እነዚህ የሚወጡት። ለምንድን ነው የሚለው? ወያኔ ያፋን ታሪክ ማበላሸት ፈልጓል። ከዚህ አንድ ሻቢያ ቅጥረኛ መሆኑ የታወቀለት ሰው ተራራ እንቀጠቀጠ ትውልድ ብሎ ማታ ልቦለዱ እና እውነታ የሚል ጋዜጣ ጀምሮ እነሱ ክፍያ ማታ ልቦለድ እኛ ላይ ሻወራ ይቆየ። ይሄ እንግዲህ የታወቀም። ስለዚህ የኢህአፓን ታሪክ ለማበላሸት ወጣቱ በምንም አይነት ታቀኛ ግንዛቤና ታሪካዊ ግንዛቤና ምሳሌነት ማራነት እንዳያገኝ ለማድረግ በጣም የተሯሯጡ ለዚህ ተማመች ሆኖ ያገኙት ደግሞ ከድርጅቱ የከዷል መጥፎ ታሪክ ያላቸው እኛ አልጻፍንባቸው። ምክንያቱም ጊዜው አይደለም። ጊዜው ሲመጣ ግን እያንዳንዳቸውን ማን ነው ምን ሚና ተጫወቱ ምንስ ባለጌ ጠባይ አሳይተዋል ብለን ምን ጽፍባቸዋል። እነሱም ደግሞ ወያኔ ጋር ሄዱና ወያኔ ሲይዛቸውና መረጃን ሰጣቸዋለን እሺ ጻፉ ማለት በየንቱም የዞሩ ሲድሮ ጓንቶችን እናናግር መጽሐፍ ልንጽፍ ነው እያሉ የሚርበሰበቱ ወደ ወዲህ የሚጨረጠሩ ሰዎችም አሉ። ገና ነው እንግዲህ ይሄ መስክ ገና አላበቃለትም። ብዙ በየአመቱ በየጊዜው አዳዲስ ነገሮች መውጣታቸው አይቀርም። ብዙዎቹ ሀሰት ናቸው። በቃ ሀሰት መሆናቸው እናውቃለን እኛ። እኛ እንግዲህ የራሳችን ታሪክ መጻፍ አለብን። እሱን የጀመርነው ስራ ነው። ቀላል ስራ አይደለም። ያን ጊዜ እንግዲህ ያንም አቆም ያም ይወጣ አቆም ይወጣ የሚያቆም አይደለም እና ይህንን የመጽሐፍ ምናምን የሚለው ነገር ያው ጥቃት የአባል ለማጥቃት የአባል ስብሳ ማነሳ ቡድን ግን በሌላ እያነሳ ማሰደብ፣ ማጥቃት፣ ውሸት ማሰራጨት እና እነሱም ማለት ነው። መጽሐፍ እኮ ጻፍን የሚሉ ሰዎች እኮ ለማን ነው ይሄ? ይሄ ባሌማ ማን ነው? ባሌማ አዲስ አለም ባሌማ ለአባይ ወልዱ መጽሐፍ እኮ የሚሰጡ ናቸው። መታሰቢያነቱ እያሉ ጓዶች ይሏቸው የነበሩትን የጨረሱትን የገደሉትን የኢትዮጵያን ሕዝብ ያሰቃዩትን ወንጀለኞች ለእነሱ መታሰቢያነት የሚሰጡ ሰዎች ለአባ ታሪክ ጻፍን ቢሉ ግልጽ ነው ውንብድና እንደሆነ ውሸት እንደሆነ። ደግሞ ብዙዎቹ መጽሐፍ አይችሉም እና በዩኒቨርሲቲ አካባቢ እየሄዱ እነዚህ ተከፍለው የሚጽፏል ታሪኩ ይነገራቸዋል ይጽፋሉ። እና እነሱ ናቸው የሚጽፉላቸው። በዚህ አይነት ስራ የምትሰማሩ ደግሞ የኛ ቀድሞ ጓደኞች የሆናችሁ ካላችሁ ይህንን ብታቆሙት ደግሞ ጥሩ ይሆናል ብለን በዚህ አጋጣሚ መምከር እፈልጋለሁ። እና ልብ ወለድ ነው። እኔ ልብ ወለድ እጽፋለሁ፣ ግን እስኪ ልብ ወለድ ስጽፍ ከእሱ ልብ ወለድ እንጠይቀውም አይጠይቁኝም እና ሀቁን ደግሞ አይፈልጉትም። ስለዚህ ከኔ እንትን የሚሉበት የለም። እኛ በኢህአፓ መስረታ ሂደት የነበሩ ጓዶች ብዙዎቹ የሉ ወይ በዚህ በኩል ተሰውተዋል ወይ ተገድለዋል፣ የሉ። በኢህአፓ የመጀመሪያ ጉባኤ ላይ የተሳተፉ አንዳንድ አሉ። እነሱም ደግሞ በአንድ መለመላቸው መቼ እንደገቡ ምን እንደነበሩ በኋላስ ምን እንደሆኑ ደግሞ መናገር እንችላለን። ይሄ ብዙ ባይቆሰቁሱን ጥሩ ነው። እኛ ታሪክ ብሎ የሚጻፈው ነገር አቀኛ ነገር አይደለም። እኛ ታሪካችንን አንድ ቀን ጽፋለን። ከባድ ስራ ነው። ሁሉን አባል ይጠይቃል። የሁሉን ተሳትፎ ይጠይቃል። ጋር ሰፊ የሆነ ተጋድሎና ታሪክ ስለሆነ የተወሰነን ግለሰቦች ብቻችንን የምንጽፈው አይደለም። ግን ጊዜው የደረሰ ነገር አስፈላጊ ስለሆነ ግን ያው የተጀመረ ስራ ነው እና ውጤቱ አንድ ቀን ይታያል። ግን ያንን የሚያቆም አይመስለኝም። ምክንያቱም ይፈልጉታል። ምክንያቱም መዋሸቱን ይፈልጉታል። ግማሾች ነበርንም ይላሉ። ነበር እንደሚሉት ምስክርነት እንደሚሉት የፋሽስት ደርግ ተከታዮች አሁን ጸሐፊ የሆኑት እንደነሱ ነበርን፣ ኢህአፓ እንዲህ ነበር፣ ማዕከላዊ ኮሚቴ ነበርን የሚሉ ያልነበሩ ሰዎች አሉ። ብዙ ብዙዎቹ አለፉ አልነበሩ። አንዱ ወደ 900 ገጽ መጽሐፍ ጻፍኩ ያለ የኢህአፓ ማዕከላዊ ኮሚቴም አልገባም። ምንም ጊዜ እንደገባ ወዲያውኑ ለጦርነትም የሚሆን ሰው አልሆነም፣ ለህዝብ ድርጅትም የሚሆን ሰው አይደለም። ከርቶ ይወጣል። ልክ እንደሚያውቅ ከመሰረታው እስከ መጨረሻው እንደሚያውቅ ዝም ብሎ ሰራሉ ባልታ ደግሞ ግለሰቦች ላይ ሰራሉ ባልታ ጽፎ ይኸውና ትልቅ መጽሐፍ ሰፍያለሁ። እናም ያው ወያኔም ይሸጥላቸዋል። በደጅብ ደግሞ እንዲሁ የእኛ ጠላቶች የሆኑ ሀይ ሀይ ይሉላቸውና ያው ገቢ ያገኛሉ። ግን ይሄ ሁሉ ውሸት ነው። በፍጹም እንዳትቀበሉት እንዳታምኑት። ታሪካችን እኛ ነው። የአባዎች ነው ምስሩ። የአባዎችን ደግሞ የአባ ሆነው አሁንም ያሉት ጓዶች ማለት ነው። የከዱ ናቸው። የከዱትማ ክደታቸውን ለማጠየቅ ያለመጣት ምስሩ ሌላ አይደል። ያን ጊዜ እንዲሆነ አመራሩ እንዲህ አደረገው እንዲህ ስለሆነ እኛም ወጣን ለማለት ነው። ከዳን ላለማለት ከድተው እንወጡ እንዲቀበሉ ነው ይሻላል። አቱ ነገር ደግሞ ኢትዮጵያ ውስጥ ለውጥ ሲመጣ እኮ ሁላቸውም ጋር ጥያቄው መነሳቱ የሚቀረው
ነገር አይደለም። ምንም ቢያውም ይችላል። እዚህ ላይ አንድ ተጨማሪ አድርጌ መጠየቅ የምፈልገው የፍረገ ዲሞክራሲ በይበን ላይ ኢትዮጵያ የሚተላለፍ እንደመሆኑ መጠን እሶች አሁን ቸውን የራሳቸውን የሚያስታውስን ታሪክ እንዲልኩ የሚያበረታቱበት ሁኔታ አለ ወይ?
አሁንም ሌሎችም ደግሞ እንዲህ የሚሞክሩ ካሉ ያሟሉ የሚችሉትን መረጃ ከሚመለከታቸው ሊያውቁ ከሚችሉ ሰዎች ሀቀኛ መረጃ ሰብስበው እሱን ደግሞ በተቻለ መጠን አመሳክረው በጣም ጊዜ ስላለፈ ብዙ ጊዜ አንዳንድ ጊዜ ለተንኮል ሳይሆን ለክፉ ሳይሆን ሰው ይረሳል ይመስለዋል አንዳንድ ነገር ያልሆነ ነገር ቢስበት ማለት ስላለ እሱንም አመሳክረው ቢሞክሩ ቢጽፉ ወይም እኛ ከምናደርገው የጽፈት የጋራ ታሪክ ጽፈት ጋር እንዲተባበሩ ቢነሳሱልን የተሰው ጓዶቻችንን ትግል የምንዘክርበት ለታሪክ ለመጪው ልጅ የምናስተላልፍበት ሁኔታ እንዲፈጠር ቢተባበሩን ቢጥሩ የሚያስመሰግን ይሆናል እና ይሄው ለተፈን እናደርጋላችሁ አይደል? ለምሳሌ ስለ ቀይ ሽብር የተጻፈው መጽሐፍ ከዚህ ቤት አንቱ ልጅ ለማምጣት ነው በተደጋጋሚ የተተረጎመው የብዙ ጓዶች እንትን ነው ጥረት ውጤት ነው አንድ ስም ተሰጠው እንጂ ባንድ ሰው የተጻፈ ነገር ባንድ ሰው ተመክሮም የነበረ ነገር አይደለም። ያን ሁሉ ግን አጠናክረን በማቅረብ የተወሰነ ታሪካችን ያኔ በደንብ ሲታወቅ ስለነበረ እሱን ለማስመዝገብ የተደረሰውን ግብ ለማስመዝገብ እንግዲህ የተጠቀምንበት አሁንም እንደዚህ ይቻላል አሁንም ይቻላል እና አባላት አላችሁ እንዳንዳምጣላችሁ በተለይ ኢትዮጵያ ውስጥ እና መንገዱ አለ እና እንተባበር ስለንታል ምረዳዳና የዲጂታልን ታሪክ እኛ ጻፈ ወያኔ ይጻፈው ወይም ወያኔ ቀጥረኝ አይጻፈው የአፋን ታሪክ ሊጽፉ የሚችሉ ሰዎች ጓዶች አሁን ወደ ወያኔ እየተመላለሱ ከነበረከት ስቦን ከነአዲሱ ለገሰ ከነስባት ነጋ ጋር ሸራተን ገብተው የሚያመሹዋል እነዚህ ተለውጧል የወያኔ መሳሪያና ወይ ነው ጓዶች ያሏቸውን የገደለውን ነፍሰ ገዳይ ጨብጠው አብሮ ሲጠጡ የሚያመሹና ሲጫወቱ የሚያመሹ እነሱ የሚሰጧቸው ሰነድ ተስፋ እንደ ስላሴ ተሰላቸው ሄደው ሰነድ ይዘው የሚጽፉት ሰዎች ለአፋ የሚጽፉ አይደሉም ቢጽፉም ማንም ተቀባይነት ይሰጣቸዋል እኔ ብዙ ተቀባይነት ያላቸው አይመስለኝም ግን አሉባልታ ለሚወድ ሰው ወይም ብዙ ነገር ለማወቅ ሰው ይላሉ እኛ ግን በፍኖተም እኛ በልዩ ልዩ ጽሁፎችም እኮ ታሪካችንን ለመከላከል ሞክረናል አሁን ዝም ብለን መጽሐፍ አልጠበቅንም አሁንም እንቀጥላለን ስለዚህ እንደ ብዙ ተደማጭነት የሚያገኙ አይመስለኝም ራሳቸውን ያዋሩ
እሺ በጣም አመሰግናለሁ ጓድያ ሳለማየሁ ለማጠቃለያ መጠቀስ ያለበት ማስተላለፍ የሚፈልጉት መልእክትና አንዳንድ ነገሮችን ብለው ውይይታችንን ብናጠናቅቅ
ጋኔ እንግዲህ ምንድነው ያው የተባለ ነገር ነው ምንድነው አሁን ለምሳሌ አዲስ አበባ ማለት ወጣችን ሁሉም ፖለቲካ ድርጅቶች ይፈቱ ጋዜጠኞች ይፈቱ ታንኮች ጋዜጠኞች አሉ ስቃይ የሚቀበሉ ሙስሊም ሰፋሪያን ሽብርተኛ ተብለው የታሰሩአል ከደቡብ ሱዳን ተጠልፎ የታሰረ ጋምቤላ ኢትዮጵያ ብዙ ነው የኛ ጓዶች ደብዛቸው የጠፋና በራሽ በርታን ለማ ይልቅ ብዙ አለ ስማቸው ነው ግዜ ምናወጣው ይሄንን አዲስ አበባ ያለ የሰባይ መብት ተከላካይ ላይ የሚልልን እንዲያወጣልን አንጠብቅ አገዜ ተቋም የመጀመሪያ መሪ ጀምሮ እስካሁን ድረስ የአፋን ነገር ላለማንሳት የቆሙ እንደውም አፋን ለማውገዝና ለመክሰስ የቆሙ ስለሆነ ከነሱ ምን ተበቀረ ግን በህዝብ ደረጃ ይሄ አንዱ መፈክር ነው ማለት መፈክር ሁሉም የፖለቲካ ሰዎች ይፈቱ ጋዜጠኞች ይፈቱ ሽብርተኛ ተብሎ የታዘሩ ሞታማት ሁሉም ይፈቱ ብሎ እንደጋ አሁን የረሃባድ የሚያደርጉትና ተበቀረ ገርባንስ ሙሉ ድጋፍ መስጠት ይሄ በጣም አስፈላጊ እና ኢትዮጵያዊነት የሚለው ሰንደቅ ይዞ መነሳት አስፈልግ ፍራትን ማጥፋት አስፈልግ አዲስ አበባ ድብልቅልቅልቅ ያለ ሰልፍ የ97 አይነት የማድረጊያ ጊዜ ነው ክብሯን ለመጠበቅ ስሟን ለመጠበቅ ለከተማ ህዝቡ ማለት ነው ማይቶ ህዝብ ነው እንጂ ከተማ አይደለም እና ይሄን ማድረግ ያስፈልግ ሀረር ድሬዳዋ ስንቴ አፋ ትግል የተሳደበት ቦታ ጅማ አፋሮች እነዚህ ሁሉዳችንም መታገል መቻል አለብን። አለበለዚያ ያው በደል ነው፣ በደል ይደርስብናል፣ ለስደት እንዳደረጋለን፣ ለረሃብ እንዳደረጋለን። ይገሉናል ደግሞ ይገሉናል። ምህረተቢስ ቡድን ነው፣ አፍረተቢስ ሊንታቢስ ቡድን ነው፣ ዘረኛ ነው ደግሞ። ኢትዮጵያን ይጠላል፣ ኢትዮጵያዊ ነኝ የሚለን ይጠላል። እሱ መለኪያውና ማጠየቂያው አንደኛ ወያኔነት ነው፣ ሁለተኛ ትግሬነት ነው። ይህ መደበቅ አይችልም። ስለዚህ ይህንን ሁሉ አውቃችሁ መነሳት፣ የነሱ ጦር የነሱ የስለላ መዋቅር ይፈርሳል። እንኳን ከነሱ የበለጠውን ፈርሷል። ደርግም እኮ ፈርሷል። ደርግ መች ጦርነት ፈላ ያነሰው? ሌሎች አገሮችም ስናይ ሁላቸውም ወድቋል። አሁን ባራ እነ ሙባረክ እነ ቤናሊ የወደቁት እነ ሞቡቱ ቀደም ብሎ የወደቁት ሁሉ እኮ ማት ጦርና ማት ሰላይ ነበራቸው። ግን ሲነሳ ራሱ ጦሩ ይሸረሸራል። ስለዚህ ጦሩ ውስጥም ያሉትን ሊቀሰቀሱ የሚችሉትን መቀስቀስ ነው። በዚህ በዛ መቀስቀስ ያስፈልጋል እና ወያኔዎቹን መነጠል። ኦ ይሄ ዘረኝነት ነው ነው ይላሉ። አዎ በሏቸው። እኔ ምክሬ ነው። አዎ ዘረኛ ነው ለእናንተ። እንድትኖሩ አንፈልግም። ከኛ ጋር በሰላም ልትቀመጡ የምትችሉ ኃይሎች ስላልሆናችሁ፣ ኢትዮጵያን ልትበድሉ ኃይሎች ስላልሆናችሁ አንፈልጋችሁም። ኢትዮጵያዊነታችሁ ማጠራጣሪ ነው መባል አለባቸው። ወያኔነትና ኢትዮጵያዊነት አብሮ አይሄድም። የተጻረሩ ነገሮች ናቸው። ወያኔ ከሆነ ኢትዮጵያ ይሄ ጽንፍ አይደለም። የደንበኛ ትክክለኛው ግምት ነው። የብዙ ዓመት ተሞክሯችን ደግሞ ሁላችን የሚያየ ነው። እኛ ከመጀመሪያው ነው የምናውቀው ወያኔን ሀብሎ ሲዳዳ። አሁን ደግሞ 25 ዓመት ህዝባችን ተመክሮ አግኝቷልና አብረን በወያኔ ላይ እንነሳ። ጊዜው አይራዘም። ኢትዮጵያን ያጠፉ ነው እነሱ። ኢትዮጵያን አጥፍተው በእነሱ ፕላን ተመልሰው በእነሱ እንግዲህ ተመልሰው ትግራይ ሄደው ትግራይን ገንጥለው ከሰሜኑ ከበሳይ ወዳጆቻቸው ትግራይ ትግሪኝ ብለው ሲኖሩ ሁሉ አይነት ነገር የሚታያቸዋል። ቅኛታቸው እዛቻ ይደርሷል። የትግራይ ህዝብ ደግሞ ከኢትዮጵያ ይገነጠል በምንም አይነት ኢትዮጵያዊ ነው። በኢትዮጵያዊነቱ ደግሞ አብዛኛው ያምናል ብዬ እኔ እስካሁን አምናለሁ። እና የትግራይ ህዝብን ከወያኔ መነጠል፣ አትፍሩ፣ ከጎነቻችሁ ጋር ሁኑ ብሎ መቀስቀስ ይህን ያስፈልጋል። እና ሌላው ትግል ነው የሚያስፈልግ። ትግል ጎንደርን በመላ ኢትዮጵያ መድገም መታጠቅ ደግሞ በተቻለ ለቁርጠኛው ጊዜ ይሄ ብዙ መንገድ አለው። እሱን እንጂ በዚህ ላይ የምናወራው አይደለም። ህዝብ የሚያውቀው ይመስለኛል። ብዙ የታጠቀ ህዝብ አለ ለነገሩ። እና እሱን በስራ ላይ ማዋል እንግዲህ ጊዜው የመጣ ነው እና መዘጋጀት ያስፈልጋል። እንዘጋጅ። ወያኔ ውድቀት ይሄን ያለኝ
ጓድያ ሰለማየው ለሰጡን ቃለ ምልልስ በፍኖተ ዲሞክራሲ ሬዲዮ እና በአድማጮች ስም ከፍ ያለ ምስጋና እናቀርባለሁ። አመሰግናለሁ።
Let me show you how to live.